ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ሰኞ ሐምሌ 15 2016 ዓ ም ዝግጅታችን ጀመረ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በመጪው ፕሬዚደንታዊ ምርጫ በድጋሚ ለመመረጥ ሲያደርጉት የቆዩትን ፉክክር ማብቃታቸውን ትናንት እሁድ አስታውቀዋል። ኢትዮጵያውያንን ጨምረው ከመላው ዓለም ውሳኔውን የተመለከቱ አስተያየቶች መሰንዘራቸው ቀጥሏል።
ፊዚካሊም ደክሟል። ኢቨን የመርሳትም ችግር እያጋጠመው ነው ያለውና በዛ ሁኔታ አሜሪካን የምታክል ትልቅ ኔሽን መምራት ይችላል ብዬ አላምንም። ኢትዮጵያ ውስጥም የሆነ በአፍሪካም ላሉ መሪዎች ምሳሌ መሆን ይችላል ማለት ነውና ስልጣን የምንለው ነገር የሆነ እዛ ይዘንት የምንቆየው ነገር ሳይሆን ጀስት ህዝብን ለማገልገልና ውጤታማ የሆነ ስራ ሰርተን ህዝብን የምንልበት እንደመሆኑ ትክክለኛ ውሳኔ ነው።
ከኢትዮጵያ ካሰባሰብናቸው አስተያየቶች መካከል የአንደኛውን ነው ቀደም ብለን ያሰማናችሁ። ሙሉ ቆየት ብሎ ይደመጣል። ሌሎች ቀጠናዊና ዓለም አቀፍ ጉዳዮችን በምሽቱ ስርጭት ተካተዋል። እንደምንላችኋል፣ እንደምናምሽታችኋል አድማጮቻችንና ተመልካቾቻችን። ታስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ዋና አዘጋጅ ጽዮን ግርማ። ብርሃን ኃይሉ ደግሞ ስርጭቱን ከስቱዲዮ ታቀናብርልናለች። አበባየው ገበያው የማኅበራዊ ሚዲያ አቀናባሪያችን ናት። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። አስቀድመን አጫጭር የዓለም ዜናዎች እናሰማችኋለን። አሉላ ከበደ ይጠብቃችኋል።
ጤና ስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። ትራምፕ ባይደን ፕሬዚዳንታዊ ስልጣናቸውንም መልቀቅ አለባቸው አሉ። በትራምፕ ላይ የተደረገውን የግድያ ሙከራ የሚመረምር ገለልተኛ ቡድን ተሰየመ። በትራምፕ ላይ የተሰነዘረውን ጥቃት ማስቆም ሳንችል ቀርተናል ሲሉ የፕሬዚዳንቶችንና ሌሎች ከፍተኛ የዩናይት ስቴትስ ባለስልጣናት ደህንነት የመጠበቅ ኃላፊነት የጣለበት ብሔራዊ ተቋም ዲሬክተር ተናገሩ የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን። ትራምፕ ባይደን ፕሬዚዳንታዊ ስልጣናቸውንም መልቀቅ አለባቸው አሉ። ፕሬዚዳንት ጆ ባይደን በጥቅምት ወር መገባደጃ ከሚካሄደው ፕሬዚዳንታዊ ምርጫ ራሳቸውን ማግለላቸውን በትላንትናው ዕለት ይፋ ባደረጉ ጥቂት ሰዓታት ውስጥ የቀድሞ ተቀናቃኛቸው የሪፐብሊካኑ ፕሬዚዳንታዊ እጩ ዶናልድ ትራምፕ ከፕሬዚዳንታዊ ስልጣናቸውም እንዲለቁ ሲሉ ጠይቀዋል። እምነት የማይጣልባቸው ጆ ባይደን በፕሬዚዳንታዊ ምርጫ ለመወዳደር ብቁ አልነበሩም፣ በእርግጠኝነትም በፕሬዚዳንትነት ለማገልገል ፈጽሞ ብቁ አይደሉም ሲሉ ነው ትራምፕ ለምርጫ ዘመቻቸው የሚውል አዲስ የገንዘብ ማሰባሰቢያ ጥረት ያካተተ መግለጫ በማህበራዊ ሚዲያ ያሰራጩት። ባይደንን በሀገራችን ታሪክ ከሁሉ የከፉት ፕሬዚዳንት ሲሉ የጠሯቸው ትራምፕ ፍጹም አሳፋሪ በሆነ መንገድ የምረጡኝ ዘመቻቸውን አቋርጠው ወጥተዋል ብለዋቸዋል። የምክር ቤቱ አፈ ጉባኤ ማይክ ጆንሰን እና ሌሎች ለትራምፕ ታማኝ የሆኑ የሪፐብሊካን ምክር ቤት አባላትም ይህንኑ ትራምፕ ያቀረቡትን ጥሪ አስተጋብተዋል። ጆ ባይደን ለምርጫ ውድድሩ ብቁ ካልሆኑ በፕሬዝዳንትነት ለማገልገልም ብቁ አይሆኑም፣ እናም ስልጣናቸውን በአስቸኳይ መልቀቅ አለባቸው። ምርጫው የሚካሄድበት ጥቅምት 26 2017 ዓ.ም በሚፈለገው ፍጥነት አይደርስምና ሲሉ ጆንሰን ባወጡት መግለጫ ዘርዝረዋል። በምክር ቤቱ የሪፐብሊካን ፓርቲ የስልጣን እርከን በአራተኛ ደረጃ ላይ የሚገኙት ኤልሴ ስቴፋኒክም በበኩላቸው ጆ ባይደን በዳግም ምርጫው ለመወዳደር ካልቻሉ የዩናይት ስቴትስ ፕሬዚዳንት ሆኖ ለማገልገልም ብቁ አይደሉም፣ በአስቸኳይም ስልጣናቸውን መልቀቅ አለባቸው ሲሉ ተመሳሳይ ጥሪ አስተጋብተዋል። ይህ በእንዲህ እንዳለ ባይደን ስልጣናቸውን መልቀቅ አለባቸው የሚለው የሪፐብሊካን ፓርቲ አባላቱ የሚያሰሙት ጥሪ ከሕግ አንጻር ምንም አይነት መሰረት የለውም ያሉት በጤና የጸጥታ ጉዳዮችና ለሁሉም አሜሪካውያን እድል የመፍጠር በሚያስችሉ ከሁለቱም ፓርቲዎች በተመረጡ ሀሳቦች ላይ በሚሰራው ባይፓርቲዘን ፖሊሲ ሴንተር በተባለው የጥናት ተቋም የዲሞክራሲያዊ መዋቅሮች ጥናት ክፍል ኃላፊ ዲሬክተር ማይክል ቶሪንግ ናቸው። ዲሬክተሩ አያይዘውም አንድ ፕሬዚዳንት የስልጣን ዘመኑ እስኪጠናቀቅ ድረስ በስራው ለመቀጠል በዳግም ምርጫው እንዲሳተፍ የሚጠይቅ ምንም አይነት አስገዳጅ ህገ መንግስታዊ ሁኔታ የለም ብለዋል። የአሜሪካ ድምጽ የሪፐብሊካኑን ጥያቄ አስመልክቶ አስተያየት ፍለጋ ላቀረበው ጥያቄ የዋይት ሃውስ እስካሁን ምላሽ አልሰጠም። በትራምፕ ላይ የተደረገውን የግድያ ሙከራ የሚመረምር ገለልተኛ ቡድን ተሰየመ። በቅርቡ በቀድሞ ፕሬዚዳንት ዶናልድ ትራምፕ ላይ የተደረገውን የግድያ ሙከራ የሚመረምር ገለልተኛ ቡድን መሰየማቸውን የዩናይትድ ስቴትስ የሀገር ውስጥ ደህንነት ሚኒስትር አስታውቀዋል። ሚኒስትሩ አሌሃንድሮ ማዮርካስ አያይዘውም የሰየሙት ገምጋሚ ቡድን ከሁለቱም ፓርቲዎች የተውጣጡ እንደሚሆኑ አመልክተዋል። ጉዳዩን አስመልክቶ በትላንትና ሁለት አስተያየት የሰነዘሩ ተንታኞች በበኩላቸው የቡድኑ አባላት የፕሬዝዳንታዊ ጥበቃ ክፍሉም ሆነ ሌሎች የሕግ አስከባሪ ተቋማት ለቀድሞ ፕሬዝዳንት የምርጫ ዘመቻ ተገቢ ጥበቃ ለማድረግ የነበራቸውን ዝግጅትና የወሰዷቸውን እርምጃዎች ለመገምገም የሚያስችል ከሕግ ማስከበርና ከጸጥታ ጉዳዮች ጋር የተዛመደ ሰፊ ልምድ ያላቸው ሊሆኑ ይገባል ብለዋል። ቡድኑ ቅዳሜ ሐምሌ 6 2016 ዓ ም በትለር ፔንሲልቬኒያ ውስጥ ትራምፕ የምረጡኝ ዘመቻቸውን እያካሄዱ ሳሉ የግድያ ሙከራ በተደረገባቸው ወቅትና ከዚያ አስቀድሞም ሆነ በኋላ በነበሩት ጊዜያት የፕሬዚዳንታዊ ጥበቃ አገልግሎት ክፍል የተከተላቸውንና ተግባር ላይ ያዋላቸውን የአሰራር ደንቦች እንዲሁም ሂደቶች ለመገምገም የ45 ቀናት ዕድሜ እንደሚኖረው ተመልክቷል። የፕሬዝዳንታዊ ጥበቃ አገልግሎት ክፍሉ ዲሬክተር ኪም ቺትል በበኩላቸው የክፍላቸው ስራ እንዲገመገም የተላለፈውን ውሳኔ በደስታ የሚቀበሉ መሆናቸውን አመልክተዋል። በትራምፕ ላይ የተሰነዘረውን ጥቃት ማስቆም ሳንችል ቀርተናል ሲሉ የፕሬዝዳንታዊ ደህንነት ጥበቃ ክፍል ዲሬክተር ተናግረዋል። የፕሬዝዳንቶችንና ሌሎች ከፍተኛ የዩናይትድ ስቴትስ ባለስልጣናትን ደህንነት የመጠበቅ ኃላፊነት የተጣለበት ብሔራዊ ተቋም ዲሬክተሯ ኪምበርሊ ቼትል ይህን የተናገሩት የዩናይትድ ስቴትስ ምክር ቤት በዛሬው ዕለት በጠራው ስነ ስርዓት ላይ ተገኝተው ምላሽ በሰጡበት ወቅት ነው። አንድ የታጠቀ ወጣት የምርጫ ዘመቻ እየተካሄደ ካለበት ስፍራ አቅራቢያ ከሚገኝ አንድ መጋዘን ጣሪያ ላይ ከወጣ በኋላ ማንም ሳያስቆመው በቀድሞ ፕሬዚዳንት ዶናልድ ትራምፕ ላይ የግድያ ሙከራ ማድረግ በመቻሉ ድርጅታቸው በአስርተ ዓመታት ውስጥ ታይቶ የማያውቅና እጅግ ጉልህ ያሉትን የአሰራር ድክመት አሳይቷል ብለዋል። በአንዲት የፔንሲልቬኒያ ክፍለ ግዛት ውስጥ በምትገኝ ገጠራማ አካባቢ ሜዳ ላይ ይካሄድ በነበረው የምረጡኝ ዘመቻ እንቅስቃሴ ወቅት በትራምፕ ላይ የተፈጸመውን የግድያ ሙከራ አስመልክቶ የምስክሮችን ቃል ለመስማት በዩናይትድ ስቴትስ ተወካዮች ምክር ቤት የቁጥጥርና የተጠያቂነት ኮሚቴ የተጠራውን ስነ ስርዓት ከመካሄዱ አስቀድሞ ቼትል ባሰሙት በዚህ የመክፈቻ ንግግራቸው በሐምሌ ስድስቱ ክንውናችን ወድቀናል ነው ያሉት። በድርጅቱ ውስጥ 30 ዓመታት ለሚጠጋው ጊዜ ያገለገሉት ቼትል በትራምፕ ላይ ለደረሰው ጥቃት ያበቋቸውን ድክመቶች ለማስተካከልም ቃል ገብተዋል። ይሁን እንጂ በርካታ የምክር ቤት አባላት ግን ቼትል ኃላፊነታቸውን በፈቃዳቸው ይልቀቁ አሊያም ፕሬዚዳንት ባይደን ከስራ ያሰናብቷቸው ሲሉ መጠየቃቸው ተዘግቧል። ቴክሳስ ውስጥ እጅግ ከፍተኛ በሆነ ሙቀት በርካቶች ሕይወታቸውን ማጣታቸው ተነገረ። ሄሪኬን በሪል የሚል መጠሪያ በተሰጠውና በደቡብ ማዕከላዊ ዩናይት ስቴትሷ የቴክሳስ ክፍለ ግዛት የደረሰው ከፍተኛ አውሎ ንፋስ የቀላቀለ ዝናብ የኤሌክትሪክ አገልግሎት ማቋረጡን ባስከተላቸው አካባቢዎች ለህልፈት የተዳረጉት ሰዎች ቁጥር እየጨመረ መሆኑም ተገልጧል። ዝናብ አዘሉ አደገኛ አውሎ ንፋስ ተከትሎም 23 ሰዎች መሞታቸው ታውቋል። የአገሪቱ አራተኛ ትልቅ ከተማ ሂውስተን የተቋረጠውን መጠነ ሰፊ የኤሌክትሪክ ኃይል ለመቀጠል ከአንድ ሳምንት በላይ መፍጀቱም ተዘግበዋል። ሄሪኬን በሪል ቁጥሩ 3 ሚሊዮን የሚጠጋ ህዝብ ያገኝ የነበረውን የኤሌክትሪክ አቅርቦት እንዲቋረጥ ማድረጉን ተከትሎ ከከፍተኛ ሙቀት ጋር ለተዛመዱ የህመም አይነቶች ተጋልጠው የህክምና እርዳታ ፍለጋ የሚመጡት ሰዎች ቁጥርም በከፍተኛ ደረጃ እንዲሁ ማሻቀቡን የህክምና ተቋማቱ አመልክተዋል። ባለሙያዎች አክለው እንዳመለከቱት በአደጋው የሞቱት ሰዎች ቁጥር በውል ተለይቶ ከመታወቁ በፊት ሳምንታትና አመታትም ሊወስድ ይችላል ብለዋል። ሆኖም ትክክለኛውን መንስኤዎች ማወቁ ለወደፊቱ እቅድ እንደሚረዳ አስረድተዋል። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
አሉላ ከበደን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ ሐምሌ 16 2016 ስርጭታችንን ነው ያዳመጣችሁ የምትገኙት ከአሜሪካ ድምፅ። ዛሬ ምሽት ቆየት ብለን ከምናስደምጣችሁ ዝግጅቶች መካከል አንዱን ለቅምሻ እንስማ።
በኢትዮጵያ የባህል መድኃኒት እጽዋት ምሳሌዎችን ባነሳ አንደኛው የካንሰር መድኃኒት ሆኖ ጥቅም ላይ የሚውለው ነው። በአማርኛ ቀብቀብ ይባላል ወይም ኮኮባ ይሉታል። ሌላው ስሙ አጣት ነው፣ የተለሰራታ ነው የሚባለው የእንግሊዝኛ ስሙ። ሌላው ለካንሰር እንደዚሁ ጥቅም ላይ የሚውላል ሩሲያን ተሊሴንትሪካ ይባላል፣ የአማርኛ ስሙ ዋጊኖስ ወይም አባም ይባላል።
ዶክተር ፍቃዱ ፉላስ ይባላሉ። ከእጽዋት የሚገኙ መድኃኒቶች ለጥቅም የሚውሉባቸው መንገዶች አስመልክቶ በሚያካሄዱት ጥናቶች ለረጅም ዓመታት የሰሩና በርካታ የጥናት ጽሑፎችን ያቀረቡ ባለሙያ ናቸው። በምሽቱ የሐኪሙን ይጠይቁ ቅንብር በሁለተኛው አጋማሽ ክፍለ ጊዜ ይመለሳሉ። ዝግጅቶቻችን ከራዲዮ በቴሌቪዥን ሞገዶች በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voa አማሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለማድረስ ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አብይ ርዕስ ዘገባ እንሻገር። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በመጪው ፕሬዚደንታዊ ምርጫ በድጋሚ ለመመረጥ ሲያደርጉት የቆዩትን ፉክክር ማብቃታቸውን ትናንት እሁድ አስታውቀዋል። በምትካቸው ምክትል ፕሬዚደንታቸው ካማላ ሃሪስ የዲሞክራቲክ ፓርቲ እጩ ሆነው ቢወዳደሩ የሚደግፉ መሆናቸውን ባይደን አስታውቀዋል። የአሜሪካ ድምጿ የዋይት ሀውስ ዋና ዘጋቢ ፓትሲ ውድስዋራ ያደረሰችንን ዘገባ ቆንጅታዬ እንደሚከተለው አቀናብረዋለች።
ፕሬዚደንት ጆ ባይደን አእምሮዊ ብቃታቸውን በሚመለከት ለሳምንታት ሲነሱ በቆዩት ጥያቄዎች ሳይበገሩ በፉክክሩ እንደሚዘልቁ ሲናገሩ ቆይተው በመጨረሻ የምርጫ ዘመቻቸውን አቋርጠው ከውድድሩ መውጣታቸውን አሳውቀዋል። ትናንት እሁድ ከቀትር በኋላ በማህበራዊ መገናኛ ባወጡት መግለጫቸው የእናንተ ፕሬዚደንት ሆኜ ማገልገሌ በሕይወቴ ታላቁ ክብሬ ነው ያሉት ባይደን ለፓርቲዬም ለሀገራችንም ስል ከፉክክሩ መውጣት እንዳለብኝ አምኜበታለሁ ብለዋል። በቀሪው የፕሬዝደንትነቴ ጊዜ ያለብኝን ኃላፊነት ሙሉ በሙሉ መወጣት ላይ አትኩሬ እሰራለሁ ብለዋል። ባይደን ምክትል ፕሬዝደንታቸውን ካማላ ሃሪስን ታላቅ አጋሬ በማለት አመስግነዋቸዋል። አስከትለው በሌላ የማህበራዊ መገናኛ ጽሑፋቸው ደግሞ ሃሪስ የፓርቲው ፕሬዝደንታዊ እጩ እንዲሆኑ ሙሉ በሙሉ እደግፋለሁ ሲሉ አስታውቀዋል። አሜሪካ ፕሬዝደንታዊ እጩዎቿን ስለምትመርጥበት መንገድ መጽሐፍ የደረሱት የብሩኪንግስ ተቋሟ ኤሌን ካማርክ አስተያየታቸውን እንዲህ ሲሉ ሰጥተዋል።
Politically, it would be meaningful because these delegates are supported.
ከፖለቲካ አኳያ ትርጉም ይኖረዋል፣ ምክንያቱም ተወካዮቹ ጆ ባይደንን ስለሚደግፉ በእርግጠኝነት እርሳቸው የሚሏቸውን ይሰማሉ። ቢሆንም በቅድመ ምርጫ ፉክክሮች በሀገሪቱ በጠቅላላ ያሸነፉት ባይደን የእርሳቸው ደጋፊ የሆኑ ተወካዮችን በቀጥታ ለካማላ ሃሪስም ሆነ ለሌላ ለማናቸው ለማስተላለፍ አይችሉም።
በሚቀጥለው ወር ኢሊኖይ ሺካጎ ከተማ ላይ በሚከፈተው የዲሞክራቲክ ፓርቲው ብሔራዊ ጉባኤ የሚታደሙት 3896ቱም ተወካዮች በሙሉ ማለት ይቻላል በመላ ሀገሪቱ በተካሄዱት ቅድመ ምርጫዎች ያሸነፉትን ባይደንን እንደሚመርጡ ቃል ገብተውላቸው ነበር። ይሁን እንጂ የፓርቲው ብሔራዊ ጉባኤ ሕገ ደንብ ተወካዮች የገቡትን ቃል መለወጥ እንዲችሉ ይፈቅዳል። ባይደን በድጋሚ ለመመረጥ ከያዙት ፉክክር እንዲወጡ ባለፉት ቀናት ከዋና ዋና ዲሞክራት የምክር ቤት አባላትም ጭምር ውትወታው እየበረታባቸው መጥቶ ነበረ። አሶሲየትድ ፕሬስ እና የቺካጎ ዩኒቨርሲቲው የአገር አቀፍ የሕዝብ አስተያየት ምርምር ማዕከል በጋራ ባወጡት አዲስ የሕዝብ አስተያየት ከዲሞክራቶች ውስጥ 58 ከመቶ፣ ከአጠቃላይ አሜሪካውያን ደግሞ 30 ከመቶ ምክትል ፕሬዚደንት ካማላ ሃሪስ ጥሩ ፕሬዚደንት ይሆናሉ የሚል እምነት እንዳላቸው ተናግረዋል። ዲሞክራቶች ካማላ ሃሪስ እጩ ፕሬዝደንታቸው እንዲሆኑ ተስማምተው ከወሰኑ ለምክትል ፕሬዝደንትነት አብረዋቸው በሚወዳደሩት እጩ ላይም እንዲሁ ተስማምተው መወሰን ይኖርባቸዋል። ይህ በዚህ እንዳለ ፕሬዝደንት ባይደን ከፕሬዝደንታዊ ምርጫ ፉክክሩ ለመውጣት ስላደረጉት ውሳኔ በዚህ ሳምንት ለአሜሪካ ሕዝብ በሚያደርጉት ንግግር እንደሚያብራሩ አስታውቀዋል። በሌላ በኩል ባለፈው ሳምንት ሐሙስ ሪፐብሊካን ፓርቲያቸው እጩ ፕሬዝደንቱ አድርጎ በይፋ የሰየማቸው የቀድሞው ፕሬዝደንት ዶናልድ ትራምፕ በማህበራዊ መገናኛ ባወጡት መግለጫ ጥቅስ አጭበርባሪው ጆ ባይደን ለፕሬዝደንትነት ለመወዳደር ብቁ አይደሉም፣ በፕሬዝደንትነት ለማገልገልማ በእርግጠኝነት ብቁ አይደሉም ብለዋል።
በመከታተል ላይ የምትገኙት ከአሜሪካ ድምፅ እየተላለፈ የሚገኘውን የሰኞ ምሽት ስርጭታችን ነው። የሰማችሁት የዕለቱ አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ከቀደመው ርዕስ ሳንወጣ በባይደን ውሳኔ ላይ ከመላው ዓለም የተለያዩ አስተያየቶች እየተሰጡ ይገኛሉ። ከዚሁ ከዩናይትድ ስቴትስ እንዲሁም ደግሞ ከኢትዮጵያ ያሰባሰብናቸውን አስተያየቶች አድምጠን እንመለስ።
እንግዲህ ይህን የባይደንን ውሳኔ ስሰማ እኔ በጣም አልጠበቅኩትም። በጣም እንደውም የመደንገጥ ነገር ተሰምቶኛል። ይወስናሉ። ምክንያቱም ይህን የባይደንን ውሳኔ ስሰማ እኔ በጣም አልጠበቅኩትም። በጣም እንደውም የመደንገጥ ነገር ተሰምቶኛል። ይወስናሉ። ምክንያቱም ብርቱ ተፎካካሪ ስለነበሩ ይህን ያደርጋሉ የሚል እምነት አልነበረኝም። ግን ሲሰማ በእውነት በጣም ነው ሰርፕራይዝ የሆንኩት። እና በእርግጥ ውሳኔያቸው ያው ካላቸው ከደካም ሀሳብ አንጻር ትክክል ነው ብዬ ነው የምወስደው።
ጆ ባይደን ከምርጫ ውድድር የራሱን ማግለሉ ለዓለምም ሆነ ለሀገራችንም ለኢትዮጵያም በጣም ጥሩ ተምሳሌት ነው የሚሆነው ብዬ ነው የሚያምነው። ለምን አንድ ሰው ያ ቦታ መምራት ትንሽ የእድሜ ጉዳይም ሆኖ የብቃትም ጉዳይ ሆኖ መምራት ካልቻለ ለቀጥሎ ትውልድ እድል መስጠቱ ለሀገሩም ሆነ ለዓለምም በጣም ጥሩ ተሞክሮ ነው ብዬ ነው የሚያምነው።
ያደረገው ነገር ትክክል ነው ብዬ ነው የማምነው። ቢኮዝ አንደኛ ከእድሜም አንጻር የገፋ ሰው ነው፣ ትክክለኛ ውሳኔዎችን እየወሰነ አይደለም። ምንድነው ፊዚካሊም ደክሟል። ኢቭን የመርሳትም ችግር እያጋጠመው ነው ያለውና በዛ ሁኔታ አሜሪካን የምታክል ትልቅ ኔሽን መምራት ይችላል ብዬ አላምንም። ኢትዮጵያ ውስጥም የሆነ በአፍሪካም ላሉ መሪዎች ምሳሌ መሆን ይችላል ማለት ነውና ስልጣን የምንለው ነገር የሆነ እዛ ይዘንት የምንቆየው ነገር ሳይሆን ጀስት ህዝብን ለማገልገልና ውጤታማ የሆነ ስራ ሰርተን ህዝብን እንትን የምንልበት እንደመሆኑ ትክክለኛ ውሳኔ ነው።
ይሄ የሚያሳየው አንድ ትልቅ ሀገር ለትልቅ ለውጥ የቆመች ሀገር መሆኗን ያሳያል። ምክንያቱም እሳቸው በስልጣን ላይ በነበሩበት ጊዜ ጥሩ ያልተሰሩ ስራዎችም ሊሆኑ ይችላሉ። ያን ሞር ለሌላ ሰው ኦፖርቹኒቲ ለመስጠት ለሌላ ሊደር ኦፖርቹኒቲ ለመስጠት አድርገዋል። ይሄ ነገር አፍሪካ ላይ ሞር ስልጣን ቁጭ ብለው 40-50 ዓመት የሚመሩትን ሌላ ትልቅ ትምህርት ያስተምራል ብዬ ገምታለሁ።
ደንግጫለሁ። እየሆነ ያለውን ነገር ማወቅ እፈልጋለሁ። መጀመሪያ ላይ ዜናውን ስሰማ የነበረኝ ምላሽ ይሄ ነበር። ሆኖም ካማላ ወደ ኃላፊነቱ ከፍ የሚሉ ከሆነ መልካም ነገር ነው። ጥሮታ መውጣት ነበረባቸው ብዬ አስባለሁ። በውድድሩ ለመቀጠል በጥሩ የአይምሮ ሁኔታ ላይ አይደሉም። ለሌላ ሰው ማስረከባቸው የተሻለ ነው።
ባለፈው ክርክር በእጅጉ ስል በሆነ አእምሮዊ ሁኔታ ላይ ያልነበረ ሰው ነበረ የተመለከት ነው። እኔ በእጅጉ የምንከባከበው የመርሳት በሽታ ምልክቶች የሚያሳይ አባት አለኝ። ያየነው ሰውኛ ውሳኔ ይመስለኛል። ያለፈውን ክርክር ስመለከት እንክብካቤ ሊደረግላቸው የዓለማችን ቁልፍ ሀገርን መምራት በመሰለ አስጨናቂ ሁኔታ ውስጥ ሊቀመጡ የማይገባ ሰው ናቸው እያልኩ ሳሰላስል ነበረ። አስተያየታቸውን ለሰጡን ሁሉ በእጅጉ አመሰግናለሁ። ቀጣዩም ዘገባ ከቀደመው ጋር የተያያዘ ነው። የሳምንታት መላመትን እንዲሁም ከዲሞክራቲክ ፓርቲያቸው ጭምር ከፍተኛ ግፊት ማየሉን ተከትለው ፕሬዚደንት ባይደን ትናንት እሁድ ከፕሬዚደንታዊ ምርጫ ራሳቸውን አግለው ምክትል ፕሬዚደንት ካማላ ሃሪስ ለቦታው እንደሚወዳደሩ ድጋፋቸውን መግለጻቸው በመላ ሀገሪቱ የክውታ ሞገድ አንዝረዋል። የቪኦኤው ሪቻርድ ግሪን የባይደን ከውድድር ራሳቸው ማግለል የ2024ቱን ምርጫ በምን መልክ እንደሚቀይረው ተመልክቷል። እንግዲህ ወልድ ያሰማናል።
ፕሬዚደንት ባይደን ትናንት እሁድ ከምርጫው ራሳቸውን ማግለላቸውን ማስታወቃቸውን ተከትሎ
በርካቶች ማምሻውን በዋይት ሃውስ አካባቢ ተሰባስበዋል። አብዛኞቹ ለፕሬዝደንቱ ውሳኔ ድጋፋቸውን ሰጥተዋል። ትሬቨር ሂግንስ ከባይደን ድጋፊዎች አንዱ ናቸው።
For me, President Biden was the greatest climate president that we've had, and he delivered an opportunity.
ከሆነ የአየር ንብረትን በተመለከተ ፕሬዝዳንት ባይደን እስካሁን ከነበሩን ፕሬዝዳንቶች ሁሉ እጅጉን የተሻሉ ናቸው። የአየር ንብረት ለውጥን በተመለከተ ለውጡን ለመግታት የተሻሉ ሁኔታዎች ፈጥረዋል። ሁሌም ለዚህ አመሰግናቸዋለሁ።
ስማቸው ያልተገለጸ ሌላው አደጋፊ ደግሞ ይሄን ብለዋል።
I'm very fond if that's the right
በጆ ባይደን እና እስካሁን ባደረጉት ነገር ደስተኛ ነኝ። እጅግ በጣም ጥሩ ፕሬዝዳንት በመሆናቸው ሁሌም እንዲታሰቡ ፈልጋለሁ። ትንሽ ደከም ማለታቸው በመልካም ስራቸው ላይ እንዳናተኩር ያደርጋል የሚል ፍራቻ ነበረኝ።
ባይደንና ትራምፕ የምርጫ ክርክራቸውን ከማድረጋቸው በፊትም ቢሆን ባይደን በመራጮች አስተያየት መመዘኛ ከትራምፕ ኋላ ሆነው በመከተል ላይ ነበሩ። ባይደን በክርክሩ ላይ ደከም ብለውና ግራ ሲጋቡ መስተዋሉ በኮንግረስ ያሉ ዲሞክራቶችና ሌሎች ተጽዕኖ ፈጣሪ መሪዎች የ81 ዓመቱ ባይደን በምርጫው መሸነፍ ብቻ ሳይሆን ፓርቲውን ወክለው ለምክር ቤትና ለሴኔት በቁልፍ ግዛቶች ውስጥ በሚወዳደሩት ላይም ችግር ይፈጥራል የሚል ስጋት ገብቷቸው ነበር። ጌሪ ሽሚት የፖሊሲ ጥናት ተቋም በሆነው በአሜሪካ ኢንተርፕራይዝ ኢንስቲትዩት ተመራማሪ ሲሆኑ የባይደን ራሳቸውን ማግለል ፓርቲው እንዲያንሰራራ አድርጎ ሊሆን ቢችልም ሌሎች ተግዳሮቶችንም ይዞ የሚመጣ ጉዳይ ነው።
The real question is whether Kamala Harris
ዋናው ጥያቄ የካሊፎርኒያው ለዘብተኛ ካማላ ሃሪስ እንደ ሚቺጋን፣ ፔንስልቫኒያ እና ዊስኪንሰን ባሉ ግዛቶች ጠንካራ ሆነው ይወጣሉ ወይ የሚለው ነው። ዲሞክራቶች ፕሬዝዳንታዊ ምርጫውን ለማሸነፍ እነዚህን ግዛቶች ማሸነፍ አለባቸው።
የጆርጅ ዋሽንግተን ዩኒቨርሲቲው የሚዲያና የሕዝብ ጉዳዮች ፕሮፌሰሩ ፒተር ሎጅ እንደሚሉት ደግሞ አራት ወራት በቀረው ምርጫ ካማላ ሃሪስ ሌላ ፍልሚያ ይጠብቃቸዋል።
አሁን እያየን ያለነው ከፊል የሕዝብ አስተያየት መለኪያ እንደሚያመለክተው ምክትል ፕሬዚዳንት ሃሪስ በባይደን ደረጃ የሚታወቁ አይደሉም። ብዙ ሰዎች አያውቋቸውም። በግዛት ደረጃ በካሊፎርኒያ ሁለት ጊዜ ተመርጠዋል። ብልህ ናቸው፣ አቃቢ ሕግ ናቸው። በሀገር አቀፍ ደረጃ ከባይደን ጎን ሆነው ለምክትል ፕሬዚዳንትነት ተወዳድረዋል። በመሆኑም የሚያደርጉትን ያውቃሉ። ዲሞክራቶች በአብዛኛው ያውቋቸዋል። ነገር ግን ልክ እንደ ትራምፕ ወይም ባይደን በአገር አቀፍ ደረጃ ያን ያህል አይታወቁም።
ዲሞክራቲክ ፓርቲውን አንድ ለማድረግና ትራምፕን ለመርታት የሚቻላቸውን ሁሉ እንደሚያደርጉ ካማላ ሃሪስ ቃል ገብተዋል። ከፓርቲያቸው አባላትም በርከት ያለ ድጋፍ አግኝተዋል። ከእነዚህም ውስጥ በመጪው የፓርቲው ጉባኤ ላይ እጩነታቸውን የሚገዳደሩትን ይጨምራል። እጩ ማን ይሆናል የሚለው ያላለቀለት ጉዳይ እንደሆነ ጌሪ ሽሚት ይናገራሉ።
የፓርቲው ኮንግረስ እጩውን በተመለከተ በጣም ክፍት አማራጭ እንዲኖረው አያስፈልግም። ይህ ፓርቲውን ይሰነጣጥቃል። በአንድ እጩ ዙሪያ መሰባሰብ አለባቸው። በሌላ በኩል ካማላ ሃሪስ በእርግጥ የተሻሉ አማራጭ በመሆናቸው ላይ ብዙ ዲሞክራቶች ጥያቄ አላቸው።
የባይደንን ውሳኔ ተከትሎ አንዳንድ አሜሪካውያን ነገሩ እንዳስደነገጣቸው ሲገልጹ፣ ሌሎች ደግሞ የሚጠብቁትና የሚደግፉት እንደሆነ በመናገር ላይ ናቸው። ሪቻርድ ግሪን ለላከው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
እንግዶ ለዲን ለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምጽ የሚተላለፈውን የሰኞ ምሽት ስርጭታችን ነው እየተከታተላችሁ የምትገኙት። አሁን ሙያዊ ትንታኔ የምንሰማበት ሰዓት ላይ ደርሰናል። የአሜሪካ ድምፅ ያነጋግራቸው ሁለት ባለሙያዎች ከሳምንት በኋላ ቺካጎ በሚካሄደው የዲሞክራቲክ ፓርቲ ብሔራዊ ጉባኤ ምክትል ፕሬዚደንት ካማላ ሃሪስ ፕሬዚደንታዊ እጩ ሆነው የመመረጥ እድል እንዳላቸው ተናግረዋል። አስማማዋየ ነው ያነጋገራቸው።
ሜሪላንድ ውስጥ በሚገኘው ሞርጋን ስቴት ዩኒቨርሲቲ የዓለም አቀፍ ግንኙነት መምህር ፕሮፌሰር ጌታቸው መታፈሪያ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ላለፉት 50 ዓመታት ለአሜሪካ ፖለቲካ ጉልህ አስተዋጽኦ ማበረከታቸውን በመግለጽ አወድሷቸዋል። በቅርቡ ራሳቸውን ከምርጫ እንዲያገሉ ሲደረግባቸው የነበረውን ግፊት በማስታወስም ውሳኔያቸው ለብዙ አሜሪካውያን እፎይታን የሚሰጥ ነው ብለው እንደሚያምኑ ተናግረዋል።
የዴሞክራቶች ተወካዮችም ሆኑ ህዝቡ ራሱ የተበታተነ ሐሳብና ስጋት ነበራቸው እና በትላንትናው ቀን ከዚህ ከምርጫው ራሴን አገላለሁ ማለቱ ብዙ ግፊት ነበረበት። እኔ ግን ቆያለሁ ብሎ ነበር። በትላንትናው ቀን በታላላቅ ጉምቱ የሆኑ የዴሞክራሲ ወይ የዴሞክራት አባላትና ከቤተሰብም ጭምር ግፊት ስለነበረበት ትላንትና ከዚህ ከምርጫ ራሴን አወጣለሁ፣ ምክትሌን ካማላ ሃሪስን በእኔ ምትክ ሆና ትወዳደርም ለሷንም ድጋፍ ሰጣለሁ ማለቱ ለአሜሪካ ህዝብ ፎይታ ሰጥቷል። ከስጋት ድኗል። በዛ ምክንያትም እንደሚባለው በዚህ እንግዲህ ትላንትና ነው ብዙ ነገር የምናውቀው ነገር የለም እና በዛ ምክንያትም ብዙ ገንዘብ ለዴሞክራቶቹ መሰባሰብ ጀምሯል። ጎረፈ ነው የሚባለው ገንዘብ እና ያንን ነው እንግዲህ የሚያሳየው።
ሌላው በዚህ ጉዳይ ላይ አስተያየታቸውን የሰጡን የሕግ ባለሙያና በዩኤስ አፍሪካ ተቋም ፕሬዚዳንት ዶክተር ታዲዮስ በላይ የባይደን ከፕሬዚዳንታዊ ምርጫ ፉክክር ራሳቸውን ማግለል የሚጠበቅ እንደሆነ ይናገራሉ።
በተለይ ከዲቤቱ በኋላ በከፍተኛ ሁኔታ የባይደን ፖል በተለያዩ የሀገሪቱ ክፍሎች ከፍተኛ የሆነ ማሽቆልቆል ታይቷል። ሰው ፈንድሬዘሮች ወይም ደግሞ የሱን ካምፔን ፈንድ ሲያደርጉ የነበሩት የራሱ የዲሞክራቲክ ፓርቲ አባላቶች ከፍተኛ የሆነ ተቃውሞ ያሰሙ ነበር፣ እሱ እንዲወርድ ማለት ነው። ምክንያቱም ከዚህ ከዲቤቱ ጋር በተገናኘ በጣም በከፍተኛ ሁኔታ የእሱ ተቀባይነት እየወረደ መጥቷል። ስለዚህ አንደኛው ኢምፕሊኬሽን የነበረው እሱ ነው። ሁለተኛ ነገር ደግሞ የዚህ የቫይስ ፕሬዚዳንት ካማላ ሃሪስ እሷን ኢንዶርስ ማድረጉ፣ እሷ ደግሞ እንዲሁም ስትጠበቅም ነበረች። ኦፍኮርስ ሁለተኛ ቦታ ላይ ያለች ሴት ነች። ባይደን ቢወጣ ማን ሊመጣ ይችላል የሚለውን ነገር ሁላችንም ስገምት የነበረው ነገር ነው። ስለዚህ በዛ መልኩ ነው የማየው።
ፕሬዚዳንት ባይደን ወራቶች ከቀሩት የ2024 ፕሬዚዳንታዊ ምርጫ በድጋሚ ለመመረጥ ሲያደርጉት የቆዩትን ፉክክር ማብቃታቸውን ትላንት እሁድ አስታውቀዋል። በምትካቸው ምክትል ፕሬዚዳንታቸው ካማላ ሃሪስ የዲሞክራቲክ ፓርቲ እጩ ሆነው ቢወዳደሩ የሚደግፉ መሆናቸውንም ገልጸዋል። ፓርቲው ይህን ካጸደቀው ካማላ ሃሪስ በ248 ዓመት የዩናይትድ ስቴትስ ታሪክ የመጀመሪያዋ ጥቁር ሴትና የደቡብ እስያ አሜሪካዊት ፕሬዚዳንታዊ እጩ ይሆናሉ። ፕሮፌሰር ጌታቸው የካማላ ሃሪስ ፕሬዚዳንታዊ እጩነት በመጪዎቹ ሳምንታት ቺካጎ በሚካሄደው የዲሞክራቲክ ፓርቲ ብሔራዊ ጉባኤ ላይ እንደሚወሰን ገልጸው ለእጩ ፕሬዚዳንትነት የሚወዳደሩ ሌሎች ሊኖሩ እንደሚችሉም ተናግረዋል።
ባይደን እሷን ደገፈ ማለት የዴሞክራቲክ ተመራጮች በየአገሩ ምንም ፕሬዚዳንቶቹን የሚያጸድቁ ሰዎች የግድ የእሱን ፍላጎት ለማሟላት እሷን ላይደግፉ ይችላሉ። የራሳቸው ምርጫ ሊኖራቸው ይችላል። ከውስጥም ደግሞ እንደዚሁ ከእሷ ጋር እፎካከራለሁ የሚል እኔ ነኝ ትራምፕ ነው እንግዲህ ዋናው ጥያቄ፣ ትራምፕን እኔ ነኝ የማሸንፈው ብለው የሚነሱ ሰዎችም ሊኖሩ ይችላሉ። ያ እንዳለ አንድ አቅጣጫ ነው። በሁለተኛ አቅጣጫ የሚታየው አሁን ብዙዎቹ ካማላ ሃሪስን ወደ መደግፍ ላይ ናቸው። ሺካጎ ላይ ሲገናኙ የዚህ ብሔራዊ የዴሞክራቲክ ፓርቲ ሸንጎ ሲገናኙ ሊበጣበጡ አይፈልጉም። እንደ አጋጣሚ 40 ዓመት ገደማ ሺካጎ ላይ ትልቅ ብጥብጥ ነበረ የዴሞክራቲክ ፓርቲ ብሔራዊ ስብሰባ ሲደረግ እና የዛ አይነት ብጥብጥ እንዲያዩ አይፈልጉም እና ምናልባት ሁላቸውም ፕሬዚዳንቷን ተመራጭ አድርገን ደግሞ ጥሩ ምክትል ፕሬዚዳንት እንጠቁምና በዛ በኩል ሁላችንም አንድ ላይ ከእሷ ጋር እንጓዝ፣ እንደግፋት። ዋናው ጥያቄያችን ትራምፕን ማሸነፍ ነው። ከትራምፕ የበለጠ የፖለቲካ ሪኮርድ አላት። ከ2016 በፈረንጆች አቆጣጠር ጀምሮ ሴኔት ውስጥ የተመረጠች ነች። ከዛ በፊትም ካሊፎርኒያ አቃቤ ሕግ ነበረች።
ፕሬዚዳንት ባይደን በእጩነት ማቅረባቸውን ተከትሎ ከ500 በላይ ዲሞክራቶች ለካማላ ሃሪስ ድጋፋቸውን ገልጸዋል የሚሉት ዶክተር ታዲዮስ በላይ በበኩላቸው በብሔራዊ ጉባኤው ከሪፐብሊካን ፓርቲ ፕሬዚዳንታዊ እጩ ዶናልድ ትራምፕ ጋር ተፎካካሪ ሆነው የመመረጥ እድላቸው ከፍተኛ መሆኑን ይገልጻሉ።
እስከ ትላንትና ድረስ ባየሁት መረጃ መሰረት ወደ 544 አካባቢ ዴሊጌቶች ቫይስ ፕሬዚደንት ካማላ ሃሪስን እጩነት ኢንዶርስ አድርጓል። ስለዚህ ከ1000 ምናምን በላይ ይጠበቅባታል ማለት ነው። ያንን ለማግኘት ከ3900 አካባቢ ከሀፍ በላይ ማግኘት መቻል አለበት ይህን ኢንዶርስመንት ለማግኘት። ስለዚህ ከፍተኛ የሆነ ቻንስ አላት ብዬ አስባለሁ። ምክንያቱም አንደኛ በቫይስ ፕሬዚደንትነት እንግዲህ ላለፉት ሞስ 3 ዓመት ተኩልና ከዛ በላይ ሰርታለች። በዚህ በሎካልም ኤሪያ ካሊፎርኒያ ውስጥ በነበራት ስልጣንም እንደዚሁ ፕላስም ሴኔት ውስጥም በነበረችበት ጊዜ ስለዚህ አዲስ አይደለችም ዴሞክራቲክ ፓርቲ ወደፊት ያመጣታል የሚል ግምት አለ በእኔ በኩል።
የምክትል ፕሬዚዳንት ካማላ ሃሪስ የዘር ሐረግና ባለፉት 4 ዓመታት በባይደን አስተዳደር የተመዘገቡ ውጤቶች በእጩነት ለመመረጥ እንደሚያግዛትም ፕሮፌሰር ጌታቸው መታፈሪያ ይናገራሉ።
የጥቁር ከጃሜካ የሆነ አባት ያላት፣ ከህንድ ሀገር የመጣች እናት ያላት፣ የጥቁሮቹንም ፍላጎት ልታሟላ ትችላለች የሚባል የኤዥያኖቹንም ፍላጎት ታሟላ የእኛ ነች የሚሉ የእኛ ነች የእነሱን ፕሮግራም ታራምዳለች ማለት የእኛ ነች እኛን ትመስላለች እንዲሉ ማድረግና የእነሱ ምርጫ ለማግኘት እንደዚሁም ደግሞ በዚህ በምታሳየው ፖሊሲ ውርጃን በተመለከተ ለምሳሌ ወይም ደግሞ ኢኮኖሚ በተመለከተ በዛ አካባቢ በጣም ተራማጅ ሆኖ አቋም አላት እና ከጊዜው ጋር የሚመጣጠን ሁኔታ ፖሊሲ አላት ብለው የሚደግፉ ሰዎች አሉ።
የአሜሪካ ፕሬዚዳንታዊ ምርጫ እንደ አውሮፓውያን አቆጣጠር ህዳር 5 የሚካሄድ ሲሆን ከምርጫ ፉክክሩ ራሳቸውን ያገለሉት የፕሬዚዳንት ባይደን የስልጣን ዘመን ደግሞ በመጪው በአዲሱ አውሮፓውያን ዓመት ጥር 20 ቀን 2025 የሚያበቃ ይሆናል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማውን ለቀደመው ዘገባ አመሰግናለሁ። አሁን ወደ ኢትዮጵያ ወደሚመልሱን ዘገባዎች እንመለሳለን። በምዕራብ ጎንደር ዞን በሚገኘው የአውላላ ስደተኞች መጠለያ ባለፈው ሳምንት ቅዳሜ ታጣቂዎች ፈጸሙት በተባለ ጥቃት ሁለት ሰዎች መገደላቸውን የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ለአሜሪካ ድምፅ አስታውቋል። በመጠለያው የሚኖሩ ስደተኞችም በጥቃቱ የተገደሉት ሰዎች ባልና ሚስት መሆናቸውን ጠቅሰው የአምስት ልጆቹ ወላጆች ነበሩ ብለዋል። ጥቃቱ የተፈጸመው የመጠለያ ጣቢያው ጥበቃ ከተነሳ በኋላ መሆኑን ስደተኞች አመልክተዋል። ዩኤንኤችሲአር በበኩሉ የጸጥታ ችግር አለባቸው የሚባሉትን የአውላላና የኮመር መጠለያዎችን በሂደት ለመዝጋት ስደተኞችን በዚያው ዞን ወደሚገኝ አፍጠጥ ወደሚባል አዲስ የመጠለያ ጣቢያ ማዛወር መጀመሩን ገልጸዋል። የቅዳሜው ጥቃት የተፈጸመባቸውና ከሁለት ወራት በፊት በአውላላ መጠለያ ለቀው መንገድ ዳር እየኖሩ ያሉት የሱዳን ስደተኞች በበኩላቸው ወደ አዲሱ የአፍጠጥ መጠለያ እንሄድም፣ የሚመለከታቸው አካላት ከኢትዮጵያ ውጪ ወደ ሶስተኛ ሀገር ያዛውሩም ብለዋል። ገብረ ሚካኤል ገብረ መድን ቀጣዩን ዘገባ አልኳል።
በአማራ ክልል ምዕራብ ጎንደር ዞን ከሚገኘው የመንግስታቱ ድርጅት የአውላላ መጠለያ ጣቢያ ወጥተው መኖሪያቸውን መንገድ ዳር ያደረጉት የሱዳን ስደተኞች ባለፈው ቅዳሜ ሐምሌ 13 ቀን 2016 ዓ.ም ምሽት ላይ ታጣቂዎች በከፈቱባቸው ጥቃት ሰዎች መገደላቸውንና መቁሰላቸውን ከስደተኞቹ አንዱ የሆነው አብዱል ሰመድ ናስር ለአሜሪካ ድምጽ ገልጿል።
ከምሽቱ አንድ ሰዓት ላይ የተወሰኑ ታጣቂዎች ወደ ተጠለልንበት ጫካ በሶስት አቅጣጫዎች መተኮስ ጀመሩ። በጥቃቱም ባልና ሚስት የሆኑ ሁለት ሰዎች ተገድለዋል። ሟቾቹ የዘጠኝ ወር ህፃንን ጨምሮ የአምስት ልጆች ወላጆች ነበሩ። በጥቃቱ ሌሎች ብዙዎችም ቆስለዋል።
በአውላላና በኩመር የመጠለያ ጣቢያዎች የጸጥታ ችግርና የአገልግሎት እጥረት ገጥሞናል በሚል መጠለያዎቹን ለቀው በመውጣት ላለፉት 80 ቀናት መኖሪያቸውን በመንገድ ዳር ያደረጉት ሱዳናውያኑ ስደተኞች የተለያዩ ችግሮችን እየተጋፈጡ መሆናቸውን ሌላው አስተያየት ሰጪ አህመድ አባስ ለአሜሪካ ድምጽ አመልክቷል።
ህይወታችን በጣም ያስጠላል። ክረምት ነው፣ በሽታም አለ፣ ራብም አለ። ምንም እርዳታም የመጣንም የለም። በሱ ላይ ደግሞ ያው በጥይትም እስካሁን ወደ 33 ነው 34 የሚሆን ጥይት ለቅመናል። የመቱነ ትናንትና ነው።
ስለ ጉዳዩ በአሜሪካ ድምጽ የተጠየቀው የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህፃሩ ዩኤንኤችሲአር በሰጠው የኢሜይል ምላሽ ከአውላላ መጠለያ ጣቢያ ወጥተው መኖሪያቸውን በጎዳና ዳር ያደረጉት የሱዳን ስደተኞች ወንጀለኞች ሲል በገለጻቸው ታጣቂዎች ጥቃት እንደደረሰባቸው አስታውቋል። በጥቃቱም ቢያንስ ሁለት ሰዎች መገደላቸውንና ሌሎች ዘጠኝ ሰዎች ደግሞ መቁሰላቸውን አመልክቷል። ዓለም አቀፉ የስደተኞች ተቋም በዚያው በአማራ ክልል መተማ ወረዳ ውስጥ የተሻለ የጸጥታ ሁኔታ እንዳለው በተገለጸ አፍጥጥ በተባለ ቦታ ላይ አዲስ የመጠለያ ጣቢያ ማቋቋሙን ተናግረዋል። ስደተኞቹንም ከአውላላና ከኩመር መጠለያዎች ወደዚያ ማዛወር መጀመሩን ተቋሙ ጠቅሰው ትላንት እሁድ 561 ስደተኞች ወደዚያው መዛወራቸውን አስታውቀዋል። አዲሱ መጠለያ 12500 ስደተኞችን እንዲይዝ ተደርጎ መዘጋጀቱንም አመልክቷል። መኖሪያቸውን በመንገድ ዳር ያደረጉት የሱዳን ስደተኞችም ወደ አዲሱ የመጠለያ ጣቢያ በመዛወሩ ሂደት እንዲተባበሩ ግፊት ማድረጌን እቀጥልበታለሁ ብለዋል ዩኤንኤችሲአር። በመንገድ ዳር ኑሯቸውን እየገፉ ካሉት ሱዳናውያን አንዱ የሆነው አብዱል ሰመድ ናስር በሰጠው ቃለ መጠይቅ የዩኤንኤችሲአር እና የኢትዮጵያ ባለስልጣናት ስደተኞቹን አፍጥጥ ወደሚባለው መጠለያ እንዲዛወሩ እንደጠየቋቸው ጠቁመው ስደተኞቹ ግን ፈቃደኞች እንዳልሆኑ ገልጸዋል። ኃላፊዎቹም ወደ አፍጥጥ የማትሄዱ ከሆነ ለሚደርስባችሁ ችግር ኃላፊነት አንወስድም እንዳሏቸውና ሲጠብቋቸው የነበሩት የጸጥታ አካላትም ከስፍራው መነሳታቸውን ተናግረዋል። የቅዳሜው ጥቃት የተፈጸመውም ጥበቃው ከተነሳ በኋላ መሆኑን አውስተዋል። የተሻለ ጸጥታ አለው ወደሚባለው አዲሱ የአፍጥጥ መጠለያ ጣቢያ ለምን እንደማይሄዱ በአሜሪካ ድምፅ የተጠየቁት ስደተኞቹ ከአንድ ዓመት በፊት ከመተማ ጊዜያዊ ማረፊያ ወደ አውላላ መጠለያ ሲያመጡንም የጸጥታና የደህንነት ዋስትና አለው ብለውን ነበር። የሆነው ግን ሌላ ነው ብለዋል። በአውላላ የገጠመን የጸጥታ ችግር በአፍጥጥ መጠለያም ያጋጥመናል ብለን እንሰጋለን የሚለው ሱዳናዊው አስተያየት ሰጪ አህመድ አባስ ፍላጎታችን ከኢትዮጵያ መውጣት ነው ብለዋል።
ከመተማ ወደዚህ ወደ አውላላ አመጡን። ምንም ጠባቂ አልነበረንም። ሁሉ የነበረን ተዘረፈን። እንደዚህ ያረጋል ያመጣዋል። ሳምንት 10 ቀን ያረጋል ፌደራሉ ይሄዳሉ። ብቻ አንድ ቀራለ እና ልናምናቸው አልቻልንም። አንድ አመት ከሁለት ወር ትንሽ አይደለም።
የት ነው አሁን የምትፈልጉት? ምንድነው ጥያቄያችሁ?
ጥያቄያችንማ በሰላም ያለው ሀገር ወሰዱን። እኛ ከጦርነት ወጣን ወደ ጦርነት አንቀመጥም። ሰላም ያለው ሀገር ወሰዱን።
ከኢትዮጵያ ውጭ ማለት ነው?
አዎ።
ወደ አፍጥጥ መጠለያ ጣቢያ ተዛውረዋል ከተባሉት የሱዳን ስደተኞች መካከል የሆነው መሐመድ ሐሚድ በበኩሉ ካለፈው ሳምንት አርብ ጀምሮ ከአውላላና ከኩመር መጠለያዎች ስደተኞች በ20 አውቶቡሶች ተጭነው ወደ አፍጥጥ መዛወራቸውን ተናግረዋል። በአዲሱ መጠለያ ጣቢያ የተሻለ የጸጥታ ይዞታ እንደሚኖርም እምነቱን ገልጿል።
ከሸሂድ አጠገብ ወደ 6 ኪሎ ሜትር ስለሆነ በጣም ሰላም እንትናለው ማለት ነው።
ስለዚህ የተሻለ ነገር እንደሚኖር ተስፋ ታደርጋላችሁ?
አዎ። አውላላ ታውቃለህ፣ ማታ በጥይት አንተኛም። ሙሉ ማታ ነው ተኩስ ያለበት። እኛ መጀመሪያ የመጣነው ከትላንትና ወዲህ ነው። እኛ ነው በጣም ብጥብጥ የነበረን። ጥበቃ ራሱ እንደዚህ አይነት አይደለም። ግን አልሐምዱሊላህ እንትና አሁን በጣም አሪፍ ይሆናል ማለት
ነው። አርብ ዕለት ነው የተጀመረው ማለት ነው?
አርብ ዕለት እኛ መጀመሪያ የመጣነው ማለት ነው።
በኩመርና በአውላላ መጠለያ ጣቢያዎች እንዲሁም በጊዜያዊ ማረፊያ ስፍራዎች ያሉትን ስደተኞች በሙሉ ወደ አዲሱ የአፍጥጥ መጠለያ በማዛወር አውላላንና ኩመርን በሂደት የመዝጋት እቅድ እንዳለው የገለጸው UNHCR በመንገድ ላይ ለመቆየት የወሰኑ ሱዳናውያን ለደህንነታቸው እንደሚያሰጋቸው አመልክቷል። ስደተኞቹ የኢትዮጵያ መንግስትን የስደተኞች አስተዳደር ሕግንና ደንብን እንዲያከብሩም ጠይቋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ አዲስ አበባ ይወስድናል። ዛሬ ሰኞ በአዲስ አበባ ሱሉልታ በሚገኘው የአፍሪካ አመራር ልህቀት አካዳሚ ከጠቅላይ ሚኒስትር አብይ አህመድ ጋር የተወያዩ ተቃዋሚ የፖለቲካ ፓርቲዎች በሰላምና ጸጥታ ጉዳዮች ላይ አተኩረው መወያየታቸውን ለአሜሪካ ድምፅ ተናግረዋል። የውይይት ግብዣውን ካልተቀበሉት መካከል የሆኑ የኦሮሞ ፌዴራሊስት ኮንግረስ በበኩሉ መንግስት የኢትዮጵያን ችግሮች በቁርጠኝነትና በሐቀኛ ድርድር ለመፍታት ዝግጁነት የለውም ሲል ያልተሳተፈበትን ምክንያት ገልጸዋል። በውይይቱ ላይ ከተሳተፉት የፖለቲካ ፓርቲዎች ውስጥ የሆኑት የኢዜማንና የኢህአፓን እንዲሁም በውይይቱ ካልተሳተፉት ደግሞ የኦፌኮን አስተያየት በማካተት ኬኔዲ አባተ ተከታዩን ዘገባ ልኮልናል።
ጠቅላይ ሚኒስትር አብይ አህመድ ዛሬ ሰኞ ሐምሌ 15 ቀን 2016 ዓ.ም ከፖለቲካ ፓርቲዎች አመራሮች ጋር ውይይት አድርገዋል። ሁሉን አቀፍ ጠቀሜታ ባላቸው አገራዊ ጉዳዮች መግባባት መፍጠርን የተመለከተ ውይይት አድርገናል ያሉት ጠቅላይ ሚኒስትሩ ውይይቱ በሚያዝያ ወር ተደርጎ የነበረው ውይይት ቀጣይ አካል እንደሆነም በማህበራዊ የትስስር ገጾቻቸው ገልጸዋል። በጽህፈት ቤታቸው በተካሄደው በዚሁ ውይይት ላይ ከተሳተፉት የፖለቲካ ፓርቲዎች መካከል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አንዱ ነው። የፓርቲው ምክትል መሪ ዮሐንስ መኮንን ውይይቱ በተለያዩ የአገሪቱ ክፍሎች ያሉ ግጭቶችን ጨምሮ በፓርቲዎች በቀረቡ 9 ወቅታዊና አገራዊ ጉዳዮች ላይ አተኩሮ የተካሄደ መሆኑን ለአሜሪካ ድምጽ ተናግረዋል። የሰላምና ጸጥታ ጉዳይ ደግሞ ዋናው ነጥብ እንደነበረ ጠቁመዋል።
በተለይ ወቅታዊ የሆነው የሰላምና የደህንነት ጉዳዮች አሉ። ለምሳሌ በየቦታው የምናያቸው በአማራ በኦሮሚያ አካባቢ ያሉት ግጭቶች መንግስት በወደ ሰፊነት በሰጥቶ መቀበል ሀቀኛ የሆነ ጥሪና ለውይይት ግብዣ በማቅረብ በድርድርና በእርቅ ሊፈቱ የሚችልባቸው አማራጭ መንገዶች ካሉ ኤግዞስት እንዲያደርግ፣ በእኛ በኩል ደግሞ ልናግዝ የምንችለው ጉዳይ ካለ ኃላፊነት ለመውሰድ አንድ ውይይት ነው። ስለዚህ ግጭቶችን በዘላቂነት ማቆም ዋነኛው አጀንዳ ነበረ። በመንግስት በኩል ተደጋጋሚ ግብዣ አቅርቦ ያለው እንደሰማችሁት እና እንደታዘባችሁት በውይይት ለመፍታት አሁን በሩ ክፍት ነው። በእናንተ በኩል የምታግዙት ካለ ፈቃደኛ ነኝ ብለዋል እሳቸው። አንዱ ጉዳይ እሱ ነው።
እንደ አቶ ዮሐንስ ሁሉ የሰላም ጉዳይ ውይይት ከተደረገባቸው ዋና አጀንዳዎች መካከል መሆኑን የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት አመልክተዋል። ሆኖም ፓርቲያቸው በጠቅላይ ሚኒስትሩ ምላሽ እንዳልረካ ይናገራሉ።
ብዙም የጠበቅነውን አላገኘንም። በአጠቃላይ ሀገሪቱ ከገባችበት ቀውስ አንጻር፣ አንገብጋቢ ሁኔታ አንጻር እና በተለይ የሰላምና የደህንነት ጉዳይ አቅጣጫ ጭምር ይቀመጥበታል የሚል ነበረ የጠበቅነው። እሱን አላገኘንም። በኦሮሚያም ያለው የጸጥታ ሁኔታ በአማራም ያለው ቀላል ያልሆነ ነገር ነው እና የኢህአፓም ልዩ ትኩረቱ ይሄ ነው። እንዲመለስም ተስፋ አድርገን ብዙ ተዋይተን ነው ወደዚህ የመጣ ነው። በተለይ በአሁኑ በሚኖረን ስብሰባ ቀደም ብሎም ስለነበር ጥያቄ ሲሰበሰብ የነበረው፣ ስለዚህ እሳቸው ተዘጋጅተው አቅጣጫ አስቀምጠው ይመጣሉ የሚል ነበረ የጠበቅ ነው። ተስፋ ካልሆነ በስተቀር የሚጨበጥ ነገር ያገኘንበት ስብሰባ ግን አይደለም።
በውይይቱ ላይ ካልተገኙ የፖለቲካ ፓርቲዎች መካከል የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ይጠቀሳል። የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና እንደ ወትሮው ሁሉ ጠቅላይ ሚኒስትሩ ከፖለቲካ ፓርቲዎች ጋር የሚያደርጉት ውይይት ለውጥ አያመጣም በሚለው አቋማችን እንደቀጠልን ነው ብለዋል። መንግስት የኢትዮጵያን ችግሮች በቁርጠኝነትና በሐቀኛ ድርድር ለመፍታት ዝግጁነት የለውም ያሉት ፕሮፌሰር መረራ በውይይቱ ያልተሳተፉበትም ምክንያት ይኸው እንደሆነ ለአሜሪካ ድምጽ አብራርተዋል።
ያው በእኛ እምነት ምንድነው ኢትዮጵያ ውስጥ ያለው አጠቃላይ የፖለቲካ ቀውስና ገዢው ፓርቲ መልስ ለመስጠት የሚያደርጋቸው አካሄዶች ወዛ ያሻግሩ ቀውሱን ከማስቀጠል ያለፈ ውጤት ያመጣል የሚል ግምት የለን። ስለዚህ የዓለም አቀፍ ተምነት ተመክሮም የኢትዮጵያ ተመክሮም ያው እንደ መጽሐፍ ቅዱስ እንደ ቁርአን ስንደግም ኖረናል፣ ግን ፈቀቅ የሚል የለን። ስለዚህ በማይል ጉዳይ ላይ ደግሞ ዝም ብለን ገብተን ማጉል ተስፋ ለኢትዮጵያ ሕዝብም ለምንም ላለመስጠት ያው አልተሳተፍንም። ለውጥ ይኖራል ብለንም አናስብም። ችግር በማይፈታ እንደማይፈታም ደግሞ ባናት ብንሳተም ምንም አይደለም፣ ግን እንደማይፈታ እያወቅ እዚያ ውስጥ ገብቶ ዝም ብሎ መንከባለል አስፈላጊ አይደለም። ጠቅላይ ሚኒስትሩ ያው ሌክቸር ያደርጋል፣ እኛ ደግሞ እንደ ጥሩ ተማሪዎች ጥያቄ እንጠይቃለን። ቢበዛ እሱም እድል ላገኙት የተወሰኑ ከዛ በኋላ ያው ውይይት ተብሎ እንሄዳለን። በእንደዚህ አይነት አካሄድ የትም አንደርስ።
የኢዜማ ምክትል መሪ ዮሐንስ መኮንን በበኩላቸው በአገሪቱ ችግሮች ላይ ገዢው ፓርቲ ከተቃዋሚ ፓርቲዎች ጋር ለመወያየት መዘጋጀቱ በራሱ የሚበረታታ ነው ይላሉ።
በተለይ የኢትዮጵያን ፖለቲካ በቅርበት ለሚከታተል ሰው የኢትዮጵያ የፖለቲካ ኃይሎች የፖለቲካ ፓርቲዎች አለን የሚሉትን አማራጭ ሀሳብ ይዘው በርቀት ከመንግስት ጋር በጠላትነት ተፈራርጆ ከመታየት መንግስትም በገቡ በወጡ የፖለቲካ ፓርቲዎችን ከማሳደድ አልፎ አንዳንድ የትብብር አጀንዳዎች ሊኖሩ ይችላሉ ብሎ በጋራ ተቀራርቦ ለመነጋገር መጀመሩን በራሱ ይሄ እንግዲህ ሶስተኛ ውይይት ነው፣ ጥሩ እርምጃ ወይንም ኢምፕሩቭመንት ነው ብለን እንወስዳለን። ሁለተኛ በአንድ ሀገር ውስጥ ሁሉም ነገር የፉክክር አጀንዳ አይደለም፣ የትብብር አጀንዳዎች አሉ። ስለዚህ ገዢ ፓርቲም ሆነ መንግስት ከተፎካካሪ ፓርቲዎችን ጋራ በትብብር የምሰራቸው አጀንዳዎች አሉ ብሎ አብሮ ለመወያየት ፈቃደኛ መሆኑን ከዚህ በፊት ባልተለመደ መንገድ ለመሄድ የተጀመረ ጉዳይ አድርጎ መውሰድ ተገቢ ነው።
ከጠቅላይ ሚኒስትሩ ጋራ ከተደረገው ውይይት አስቀድሞ የክልል የፖለቲካ ፓርቲዎች ከክልሎች ርዕሳነ መስተዳድሮችና ከሁለቱ የከተማ አስተዳደሮች ከንቲባዎች ጋራ፣ ሀገር አቀፍ ፓርቲዎችም ከብልጽግና ፓርቲ ምክትል ፕሬዚደንት አቶ አደም ፋራ ጋራ መወያየታቸውንም ለማወቅ ተችሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ያዳመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የአሜሪካ ድምፅ ስርጭትን ነው። አሁን ወደ ቀጣዩ መሰናዶ ስንሻገር ሐኪሙን ይጠይቁ ይቀጥላል። ከዓለም ሕዝብ በከፊል ያህሉ የዘመናዊ ሕክምና አገልግሎት እንደማያገኝ አንዳንድ የጥናት ሰነዶች ይጠቁማሉ። በአንጻሩ ኢትዮጵያን ጨምሮ የባህል መድኃኒት ለጥቅም የሚውልባቸው አገሮች አያሌ ናቸው። ፍቱንነታቸው የተረጋገጡ ከእጽዋት የሚገኙ መድኃኒቶች ለጥቅም የሚውሉባቸው መንገዶችን አስመልክቶ በሚካሄዱ ጥናቶች ለረጅም ዓመታት የሰሩና በርካታ የጥናት ጽሑፎች ያቀረቡ ባለሙያ ለምሽቱ ሐኪሙን ይጠይቁ ጋብዘን አወያይተናል። ዶክተር ፍቃዱ ፉላስ ይባላሉ። በዚህ በዩናይትድ ስቴትስ ነዋሪ የሆኑት ዶክተር ፍቃዱ በርዕሱ ዙሪያ የሚጠነጥኑ በርካታ መጽሐፍትንም በእንግሊዝኛና በአማርኛ ቋንቋዎች ጽፈዋል። ዶክተር ፍቃዱን ያወያየው አሉላ ከበደ ነው። ወደ መሰናዱ እንሻገር።
ዶክተር ፍቃዱ ፍላስ፣ በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ አቶ አሉላ ስለጋበዝከኝ።
ዶክተር ፍቃዱ፣ የመድኃኒትነት ጠባይ ያላቸው እጽዋት ራስን ከበሽታ ለመከላከል ወይም ከታመሙ ለመፈወስ ወይንም ደግሞ ፈጥኖ ለመዳን አሊያም ህመሙ እንዳይባባስ የሚረዱ እጽዋቶች ታሪካቸው የሰው ልጅን ታሪክ ያህል የዘጎነ ቢሆንም ሳይንስን መሰረት አድርጎ ጥቅማቸውን ለማሳደግ የሚደረገው ጥረት ግን ዛሬ ይበልጥ እየጎላ የተለየም ትኩረት እያገኘ ይመስላል። ታሪኩን ቆየት ብለን እንመለስበታለን። እስኪ ግን በምሳሌ እንጀምር። ዛሬ ጎልተው የሚታወቁ ፈዋሽነታቸው፣ በሽታ የመከላከልና እንዳይባባስ የማድረግ ጠባያቸው በሳይንስ የተረጋገጡ እጽዋትን ቢያስተዋውቁን።
ምናልባት በኢትዮጵያ የባህል መድኃኒት እጽዋት በዚያ በኩል ያሉትን በዘረዘር ጥሩ ይመስለኛል። ምሳሌዎችን ባነሳ አንደኛው የካንሰር መድኃኒት ሆኖ ጥቅም ለሚውለው ነው። በአማርኛ ቀብቀብ ይባላል ወይም ኮኮብ ባይሉታል። ሌላው ስሙ አጣት ነው፣ ሜትረሰራታ ነው የሚባለው የእንግሊዝኛ ስሙ። ሌላው ለካንሰር እንደዚሁ ጥቅም ለሚውል አለ፣ ሩሲያን ተሊሴንትሪካ ይባላል። የአማርኛ ስሙ ዋጊኖስ ወይም አባሉ ይባላል። ሌላ ደግሞ በውስጥ ሌላ ኮሶ መድኃኒትነት የሚያገለግሉ በርከት ያሉ እጽዋት አሉ። ከነዚህ እጽዋት አንዱ ላይነስ ሎቶይደስ ይባላል ለመተሬ። ሌላው ይሄ እንዶድ የምንለው ነው፣ ፋይቶላካ ዶዴካንድራ ይባላል። እሱም እንደዚሁ ለብሃዚያሲስ ጥቅም ለሚውል ነው። ሌላው ድንገተኛ የምንለው እጽ ነው፣ እሱ ደግሞ ታቨርኔሊያ አብሲኒካ ይባላል። ሌላው ዋይታኒያ ሶሚፈራ ይባላል ግዛዋ፣ እሱም እንደዚሁ ጥቅም አለው ለብግነት ወይም ለቁርጥማት ጥቅም ላይ ይውላል። ሌላው ዩካሊፕተስ የሚባሉ ወይም ባህር ዛፍ፣ እሱ ደግሞ ለጉንፋን በሽታ ወይም ለጉንፋን ምልክቶች ጥቅም ላይ ይውላል። ሌላው ጉሎ ዘይት የምንለዋለ ቢዝነስ ኮምቢኔስ ይባላል፣ ወይም ካስተሮይ ነው የእንግሊዝኛ ስሙ። እሱም እንደዚሁ የደረቀ ሆድን ለማለስለስ ጥቅም ላይ ይውላል። ሌላው ሞሪንጋ ይባላል ወይም ሽፈራው ወይም አለቆ፣ እሱም እንደዚሁ ለተለያዩ ለአስም፣ ለደም ግፊት እና ጸረ ተዋሲያን ነው፣ አንቲባክቴሪያል ነው በእንግሊዝኛ የሚባለው። እና እነኚህ ናቸው እንግዲህ እንደ ምሳሌ የምጠቅሳቸው።
ግሩም፣ በርከት ያሉ ምሳሌዎችን ያስጨበጡን ዶክተር ፈቃዱ። ዘመናዊውም መድኃኒት ራሱ እጽዋትን መሰረት እንደማድረጉ እጽዋት ለሕክምና መዋላቸው እንግዳ ላይሆን ይችላል። ታሪካቸውም ቀደም ብለን እንዳነሳ ነው ዘመን የጠገበ ነው። እስኪ ደግሞ ዘመናዊ ሕክምና መድኃኒቶች በተለይ የሚመዘኑት በፈዋሽነት ብቃትና ጉዳት የማያስከትሉ መሆናቸው በመረጋገጡ ነውና፣ በዚህ ረገድ እንዴት ነው ለመድኃኒትነት የሚሉት እነኚህ እጽዋቶች ቀደም ብለን ያነሳነው የፈዋሽነትና ጉዳት ያለማስከተል ጠባያቸው የሚለየው ወይም የሚረጋገጠው?
እንግዲህ ማንኛውም መድኃኒት፣ ዘመናዊ መድኃኒት ሆነ ባህላዊ መድኃኒት፣ ሁለት ገጽታዎች አሉት። አንደኛው ያው ፈዋሽነቱ ነው፣ ሌላው ደግሞ ጎጂነቱ ነው። ስለዚህ ሁልጊዜ ይህንን ማስተካከል ሚዛን ላይ አስቀምጦ ሁለቱን ማስተካከል ያስፈልጋል። እንግዲህ አንድ መድኃኒት ወይም የባህል መድኃኒት ሊሆን የሚችል እጽዋት መጀመሪያው ፈዋሽነቱ ነው የሚረጋገጠው። ከዚያ በኋላ ደግሞ የቶክሲሲቲ ወይም መርዛማነት የሚባል ጥናት አለ፣ እሱም ይካሄዳል። እንግዲህ የመርዛማነቱ ባህሪ የሚጠናው በአይጦች ሊሆን ይችላል፣ ወይም በሃምስተርስ ሊሆን ይችላል፣ ወይም ጊኒፒግ የምንላቸው በእነሱ ላይ ጥናት ይደረጋል። ስለዚህ እንግዲህ የማመጣጠን ጉዳይ ነው። ፈዋሽነቱ አንድ ሂሳብ ነገር አለ፣ የቴራፒውቲክ የዲፊት የሚባል ነገር አለ። በዛ ነው እንግዲህ ቁጥሩ ተሰልቶ። ግን ሁልጊዜ የሚፈለገው ምንድን ነው? ይሄ ጎጂ ዶዙ ወይም ደግሞ መጠኑ ከፍ እንዲል ነው የሚያስፈልገው፣ የፈዋሽነት መጠኑ ዝቅ እንዲል ነው። እና የቴራፒውቲክ ኢንዴክስ ይባላል። ስለዚህ በዛ ነው እንግዲህ ጥናቱ የሚካሄደው። ግን በተለያየ ደረጃ ጥናቱ ይካሄዳል፣ በሳት ላይ ይካሄዳል። ከዛ ደግሞ ከሰው ጋር ተቀራራቢነት ያላቸው ከፍ ባሉ እንስሳት ላይ በእነሱ ላይ ሞከርን እና መጨረሻ ላይ ሰው ላይ ሞከራል። ሰው ላይ ደግሞ እንደዚሁ የተለያዩ ደረጃዎች አሉት። ፌዝ ዋን፣ ፌዝ ቱ፣ ፌዝ ትሪ የሚባል የጥናት ደረጃ አለ። እና እንግዲህ ቶክሲሲቲው በዚያ ነው የሚለካው ማለት ነው።
መልካም ዶክተር ፈቃዱ፣ ለመድኃኒትነት የሚውሉትን እነኝህን እጽዋቶች ያን ጠባይ የሚሰጣቸው እንግዲህ ቀደም ብለን እንዳነሳ ነው ዘመናዊ መድኃኒት ራሱ ኬሚካሎችም ቢኖሩበት ከእጽዋት ነውና በአብዛኛው የሚቀመመው፣ ያን የተፈጥሮ ይዘት የሚሰጠው ምን ይሆን? አድማጮች ሊረዱ የሚችሉት ነገር ካለ።
አሁን አንድ በውስጡ በብዙ መቶ የሚቆጠሩ አንዳንዴም በሺ የሚቆጠሩ ውህዶች ወይም ደግሞ ንጥረ ነገሮች ወይም ቅድመ ኢንግሬዲየንት ያልካቸው ሊገኙ ይችላሉ። ግን ሁሉም የፈዋሽነት ጠባ ያላቸው ማለት አይደለም። ስለዚህ የሚደረገው ምንድን ነው? መጀመሪያ እሱ ይወሰድና ይሟሟል እንዳለ ግርድፉ ጤፍ ይባላል እና እሱ ይሞከራል። ከዚያ በኋላ በተለያዩ ሞዴሎች ላይ በእንስሳት ሊሆን ይችላል ወይም ደግሞ በሴሎች ላይ በህዋሶች ላይ ሊሆን ይችላል ወይም ደግሞ ሴልፍሪ ሲስተም ይባል ነገር አለ ከዋስም ውጪ በኢንዛይሞች ላይ ሊሞከር ይችላል እና ከዚያ በኋላ እየተጣራ ሄድና መጨረሻ ላይ የሚገኘው ውጤት ነው እንግዲህ ፈዋሽነት ሊኖረው የሚችለው። አንድ ትንሽ ምሳሌ መጥቀስ ይችል ለምሳሌ ቀድም ያልኩት የአጣጥ ያለው ወይም ቀብቀብ ያለው ሜታሰራታ የሚባለው ኢትዮጵያ ውስጥ የሚበቅል ነው። እዚህ ሀገር ያለው የብሔራዊ ካንሰር ኢንስቲትዩት በ1970ዎቹ ሰፊ ጥናት አድርጎ ነበር። ምክንያቱም የካንሰር መድኃኒቶችን በመፈለግ አቅጣጫ እና ካያቸው እጽዋት አንዱ ይሄ አጣጥ ወይም ቀብቀብ የምንለው ነው ወይም ቆቆብ የሚባለው እና ከዛ ውስጥ የወጣ ሜታንሲን የሚባል ንጥረ ነገር ከዚያ በኋላ ግን ያው በተለያዩ ሞዴሎች ላይ ሲሞከር ትንሽ ቶክሲሲቲው ወይም ደግሞ መርሳማነቱ ከፍ ብሎ በጊዜው ናሽናል ካንሰር ኢንስቲትዩት ክትትሉን አቆመ። ግን ቆይቶ በቅርብ ጊዜ ነው እንደውም ከ5-6 ዓመት በ2019 የዛሬ 5 ዓመት ገደማ መሆኑ ነው እዚህ ሀገር ያለ ኩባንያ አለ ጄኔንቴክ የሚባል በሮሽ መድኃኒት ፋብሪካ ስር ያለ ድርጅት ነው። እሱ ይሄ ሜታንሲን የሚባለውን ንጥረ ነገር ወሰደና ትንሽ ኬሚስቱን ወደ ኢምታንሲን የሚባል ንጥረ ነገር ቀየረው። ከዛ በኋላ በጣም ትልቅ የፈዋሽነት ባህሪ ያሳየና እንደውም ለጡት ካንሰር ብዙ መድኃኒቶችን ወስደው የማይድኑ አይነት ካንሰሮች ለጡት ካንሰር መድኃኒት ሆነ ማለት ነው። እና ያ መድኃኒት ካርሲላ ይባላል። ሌላው ኤምታንሲን ሞኖክሎናል አንቲቦዲ ነው የሚባለው። ሁለቱ ተጣምሮ ነው። ስለዚህ እንግዲህ ይሄ የሚያሳየው ምንድን ነው? ለምሳሌ መጀመሪያ ላይ አጥራት ወይም የተነሴራታ የምንለው በውስጡ ብዙ ንጥረ ነገሮችን ሊይዝ ይችላል። በካንሰር ላይ ያተኮረ ጥናት ሲደረግ ከዛ ውስጥ የወጣው ውህድ አንድ ብቻ ነበር፣ ሜታንሲን። ያም ለምሳሌ መውሰድ ይቻላል። ሌሎችም እንደ መጠር የሚያሉ ግሪሳይድስ የሚባሉ ንጥረ ነገሮች ከዛ ውስጥ ወጥተው ኮሶ መድኃኒት ጥቅም ላይ እንዲውሉ ሆኗል። እና እነዚህ ሁለት ምሳሌዎችን ለማንሳት ፈልጌ ነው።
መልካም። ለመድኃኒትነት የሚውሉት እነኚህ እጽዋቶች ራሳቸው የዘመናዊ ሕክምና አካል ለማድረግ ብዙ ሙከራዎች አሉ። ቀደም ብለው የጠቀሷቸውን ጨምሮ በምስራቁም ዓለም በፈዋሽነታቸው የሚታወቁ በልማዳዊ ሕክምና ጥቅም ላይ የዋሉ ሳይንስን መሰረት ያደረገ መድኃኒት ለመፍጠር በሚደረገው ጥረት ትልቅ ግዙፍ ፈተና ተደርገው የሚታየው ምን ይሆን?
እንግዲህ ትልቁ ፈተና እሱን እንዴት ማወቅ ይቻላል የሚለው መነሻ ያስፈልጋል። ማንኛውም ምርምር መነሻ ያስፈልገዋል። እና ትልቁ መነሻ እንግዲህ በባህል ሕክምና ውስጥ ያ እጽ ጥቅም ላይ ይውላል ወይስ ሳይውል የሚለው እሱን መወሰን ይህ አንድ ፍንጭ ይሰጣል። ያንን ፍንጭ ተከትሎ ነው እንግዲህ የጥናቱ ምርምሩ ሊቀጥል የሚችለው። እንደውም በ1975 ፈረንጆች አቆጣጠር ወደ 120 ገደማ የሚሆኑ ከጠረጴዛ ጀርባ ወይም ኦቲሲ የምንላቸው መድኃኒቶች ጥናት ተደርገው ነበር እና ከ120 መድኃኒቶች 70% የተገኙት ከእጽዋት ነው። እንግዲህ እነኚህ እንደ ሞርፊን፣ እንደ ኳይናይን፣ እንደ ዲጆክሲን የሚባሉ ለልብ ህመም፣ ለጉንፋን እና ለተለያዩ ችግሮች እንደሚሉ መድኃኒቶች ከዛ የተገኙ አሉ። ሌላው ደግሞ ካንሰር እንኳን ብንወስድ እንደዚሁ ወደ 76 ገደማ ዘመናዊ ካንሰር መድኃኒቶች አሉ። ከነኚህ 40% የተገኙ ከእጽዋት ነው። እንግዲህ ዋናው እጽዋቱን መጀመሪያ ሲወሰድ እንዳለ ለጥናት ሲቀር ማለት ሲወሰድ ብዙ ንጥረ ነገሮች ውስጡ ሊይዝ ይችላል። ስለዚህ አንድ ሞዴል መፍጠር ያስፈልጋል ያንን ለመፈተሽ እና እሱ እንግዲህ በዚህ የተለያዩ መጣሪያ ዘዴዎች አሉ። ክሮማቶግራፊ ይባላል በፈረንጆች። እና በዛ አይነት ዋናው ንጥረ ነገር ተጣርቶ ይወጣል። እሱ ትልቅ ተግዳሮት ያለው ቀላል ኤክሰርሳይዝ አይደለም። ብዙ የላቦራቶሪ ጊዜ ብዙ የላቦራቶሪ መሳሪያ የሚጠይቅ ነው። ከዛ ደግሞ የኬሚስትሪው ማወቅ ነው። ንጥረ ነገሩ የኬሚካል መዋቅሩ ምን ይመስላል የሚለውን ለማጥናት ደግሞ ሰፊ ጊዜ ይጠይቃል። ምክንያቱም የተለያዩ ዘዴዎች አሉ። አንደኛ የዛን ንጥረ ነገር ሞሌኪውል ክብደት ሞሌኪላር ዌይት ይባላል። እሱም ማወቅ ያስፈልጋል። ከዛ ደግሞ የካርበኖቹን መቀጣጠል ኦክሲጅንም ካለው እንዴት ነው የተደረደረው፣ እነኛ አቶሞቹ እንዴት ነው የተቀጣጠሉት የሚለው ይህ ትልቅ ተግዳሮት ነው። ትልቁ ቻሌንጅ የምንለው ተግዳሮት እዛ ላይ ነው።
መልካም። ታሪካዊ መሰረቱንም ሳይንሱ የሚያይበትን አይን ተመልክተናል። እንግዲህ በርከት ያሉ ጭብጦችን ነው ያስያዙን። ይበልጡንም በመጽሐፍቶ ላይ ትኩረት ያደረገ ሰፋ ያለ ውይይት እንደሚኖረን ተስፋ አድርጋለሁ። ዶክተር ፈቃዱ ፉላስ የመድኃኒቶች ጥናት ባለሙያ፣ ለሕክምና የሚሉ እጽዋቶች ተመራማሪና የበርካታ መጽሐፍት ደራሲ፣ ለዛሬው ውይይታችን ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እግዜር ይስጥልኝም አመሰግናለሁ አቶ አሉላ እድሉን ስለሰጠኝ።
ከአሜሪካ ድምፅ ጋር ስላላችሁ በእጅጉ ደስ ብሎናል። ወደ ቀጣዩ ዝግጅታችን ስንሻገር የስፖርት መሰናዶን እናገኛለን። ኤርትራዊው የብስክሌት ግልቢያ ስፖርት ተወዳዳሪ ቢንያም ግርማይ በዘርፉ ትልቅ ስም የሚሰጠው ቱር ዲ ፍራንስ 3 ምዕራፎችን በማሸነፍ የአፍሪካ የስፖርት ታሪክ ቀዳሚ ሰው ሆኗል። የዘርፉ ልዩ ሽልማት መጠሪያ የሆነውን አረንጓዴ መለዮ ክብርም ተገናጽፏል። ዛሬ በስፖርት መሰናዷችን ቢንያም ተወልዶ ወዳደገባት ኤርትራ እናቀናለን። የቀድሞ አሰልጣኙን አግኝተናቸው ጥቂት ተጫውተናል። ብርሃነ በረሀ ዘገባውን ያሰማናል።
ለ111ኛ ጊዜ በፈረንሳይ በተካሄደው ቱር ደ ፍራንስ ላይ የተሳተፈው ኤርትራዊ ቢንያም ግርማይ ዓለም አቀፉን የብስክሌት ውድድር በማሸነፍ የመጀመሪያው ጥቁር አፍሪቃዊ ሆነዋል። ቢንያም በ3ኛው በ8ኛውና በ12ኛው መድረኮች አሸናፊ በመሆን ለዚህ ድል የበቃ የመጀመሪያ አፍሪቃዊ የሚል አዲስ ክብረ ወሰን አስመዝግቧል። ከ5ኛው የውድድር ቀን መድረክ ጀምሮ ባገኘው ከፍተኛ ነጥብ አረንጓዴ ማሊያ ተሸላሚ ሆኗል። ይህን መለያ ለማግኘት የበቃው 387 ነጥብ በማስመዝገብ ሁለተኛ ደረጃ ይዞ ውድድሩን ያጠናቀቀውን ቤልጂማዊ ያስፒር ፊሊፕሰንን በ33 ነጥብ በመቅደም ነው። በአሁኑ ወቅት የቤልጂየሙ ኢንተርማርች ዋንቲ ክለብ ፕሮፌሽናል ብስክሌተኛ የሆነው ቢንያም ግርማይ ብስክሌት መወዳደር የጀመረው ገና በልጅነቱ እንደነበር አስመራ የሚገኘው የቀድሞ አሰልጣኙ ሳምሶን ሰለሞን ያስታውሳል። ቢንያም ገና የ16 ዓመት አዳጊ ሳለ ጎዳይፍ በተባለ ክለብ ውስጥ ውድድር ያደርግ እንደነበረ የጠቀሰው ሳምሶም በኋላም በጥረቱ ወደ ከፍተኛ ደረጃ ማደጉን ይናገራል። ለዚህ ደግሞ ወላጅ አባቱ 250 ሺህ ናቅፋ ወይም 960 ሺህ ብር ገደማ ወጪ አድርገው የገዙለት ብስክሌት ከፍ ባሉ ውድድሮች ለመሳተፍ እንዳስቻለው ይመሰክራል። ያላቸውን አሟጣው ነበር ብስክሌቱን የገዙለት ይላል የቀድሞ አሰልጣኙ። ቢንያም እና የቀድሞ አሰልጣኝ የተገናኙት አስቤኮ በተባለ ክለብ ውስጥ ነበር። ቢንያም ብዙም ሳይቆይ የኤርትራን ብሔራዊ ቡድን በመቀላቀሉ የሰልጣኝ አሰልጣኝ ግንኙነታቸው መጠናከሩን ሳምሶም ያስታውሳል። የተለየ ችሎታ እንዳለውም እማኝነቱን ሰጥቷል።
ካብዞም ናይ ዳሓለፉ ናይ ወርልድ ቱር ተጻወት ናና ተቃደም ስና ዝበሃሉ
ቢንያም ሽምጥ ወይም ስፕሪንት ተወዳዳሪ መሆን አቅም ያለው ነው። እርሱም ይህን የመፈትለክ አቅሙን ለማሳደግ ሰርቷል። ክለቡም እምቅ ችሎታውን ተገንዝቦ እድሎችን ስላመቻችለት በታላላቅ ውድድሮች ላይ የሳተፈ ከፍተኛ ውጤቶችን ለማስመዝገብ በመብቃቱ ከሌሎች ለየት ያደርገዋል። ቢንያም በአጭር ጊዜ ውስጥ ብዙ ለውጥ በማሳየት ስኬታማ መሆኑ የተለየ ያደርገዋል። እንደ አውሮፓውያን አቆጣጠር በ2021 በቤልጅየም በተካሄደው ከ23 ዓመት በታች የዓለም ሻምፒዮና ሁለተኛ ደረጃ በመያዝ የብር ሜዳሊያ ተሸላሚ ሆኗል። ባለፈው ዓመት በጂሮ ዲኢታሊያ ተሳትፎ አንደኛ በመሆን የወርቅ ሜዳሊያ ተሸልሟል። አሁን ለ111ኛ ጊዜ እየተደረገ ባለው የቱር ደ ፍራንስ ውድድር ደግሞ በ3ኛው በ8ኛውና በ12ኛው ስሉስ መድረኮች አሸናፊ ሆኖ ሃትሪክ በመስራትና ለአረንጓዴ ማሊያ ፍልሚያው ባስመዘገበው ከፍተኛ ነጥብ ቀዳሚ ስፍራ ላይ በመቀመጥ ድንቅ ብቃቱን በማሳየቱ ከሌሎች ተጫዋቾች ልዩ ያደርገዋል።
ቢንያም ወደ ኢንተርማርች ዋንቲ ክለብ ከተዘዋወረ በኋላ ብዙውን ጊዜ በኢንተርኔት እንደሚገናኙ አሰልጣኙ አክሎ ገልጸዋል።
ምስ ቢንያም በዝህ ጊዜ በኢንተርኔት ወይ
ውድድሩን ጨርሶ ወደ ኤርትራ ሲመለስ ደግሞ በአካል ተገናኝተን ስለ ስፖርት በአጠቃላይ ስለ ብስክሌት ደግሞ በተለይ በስፋት እናወራለን፣ ሐሳብም እንለዋወጣለን። መልካም ግንኙነት ነው ያለን። ቢንያም ወደ ቱር ዲ ፍራንስ ከማምራቱ አንድ ሳምንት በፊት በኤርትራ ሻምፒዮና ውድድር ላይ ለመሳተፍ መጥቶ ተገናኝተናል። እርሱና ክለቡ ለቱር ደ ፍራንስ ላደረጉት ዝግጅትና እቅድ አውርተናል። በቀጣይም በፓሪስ ኦሎምፒክ 2024 ኤርትራን ወክሎ ስለሚሳተፍ እንደ አሰልጣኝና ተጫዋች ያለንን እቅድ በተመለከተም በጥልቀት አውርተናል።
ቢንያም ከኢንተርማርች ዋንቲ ክለብ ጋር ያለው ውል እንደ አውሮፓውያኑ አቆጣጠር እስከ 2026 የሚቆይ ነው። ከሌሎች ታላላቅ ክለቦች አንጻር ስምና ዝናው እምብዛ በመሆኑ የቢንያምን በዚህ ክለብ ውስጥ መቆየት እንደ ተጫዋችና እንደ አሰልጣኝ ካለህ ልምድ አንጻር እንዴት ታየዋለህ? በሚል የተጠየቀው ሳምሶን በሰጠው ምላሽ ቤልጅየማዊ ክለብ ኢንተርማርች ትንሽ ክለብ ነው በሚለው አባባል እንደማይስማማ ይናገራል። ይልቁንም
አድማጮቻችን፣ የቀደመው ዘገባ ሙሉ ቅጂ በዌብሳይታችን ላይ ይቀመጣል፣ እንድታዳምጡት እንጋብዛለን። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም ሳስተናግዳችሁ ነበር። ብርሃን ኃይሉ ደግሞ በቅንብሩ አብራን አምሽታለች። መልካም ምሽት።